Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 27 2013 ዓ.ም ዝግጅታችን ጀመረ። በቀድሞ ጠቅላይ ኢታማዦር ሹም ሳረ መኮንንና በሜጀር ጀነራል ገዛይ አበራ ግድያ ተጠርጣሪ የሆነው 10 አለቃ መሳፍንት ጥጋቡ ጥፋተኛ ተባለ።
ምርመራ ሂደቱም ቢሆን አጠቃላይ የክስ ሂደቱ ላይ ብዙ የስነ ስርዓታዊ ግድፈቶች አሉበት ብለን ነው የምናምነው። የምስክር አሰማሙ ሂደቱም እንዲሁ ህገ መንግስታዊ ያልሆነና ስነ ስርዓታዊ ያልሆነ ነው ብለን ነው የምናምነው።
የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ናቸው። የኢትዮጵያ ምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ ተከታዩን ብለዋል።
ከተከሳሽ የምነት ቃል ጀምሮ ተከሳሽ በወቅቱ ወንጀሉ ስለመፈጸሙ በተለይ ከጀነራል ሳረ ባለቤት ጀምሮ ምስክሮች አሉ። ከተሰሙ ምስክሮች በወቅቱ ወንጀሉን ከፈጸሙ በኋላም ለማምለጥ ተኩሶች መፈጸሙ ተሳትፎ መያዙን የሚያስረዱ የቀጥታ
አብይ ርዕስ እንመለስበታለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የመከላከያ ሰራዊት የቀድሞ ጠቅላይ ኤታማዦር ሹም ሳአረ መኮንንና በሜጀር ጀነራል ገዛኢ አበራ ግድያ በተከሰሱት 10 አለቃ መሳፍንት ጥጋቡ ላይ ከፍተኛ ፍርድ ቤት የጥፋተኝነት ብይን ሰጥቷል። በኤታማዦር ሹምና በሜጀር ጀነራል ገዛኢ አበራ ላይ ሰኔ 15 2011 ዓ.ም ምህረት ከተፈጸመው ግድያ ጋር በተያያዘ በ10 አለቃ መሳፍንት ጥጋቡ ላይ የተመሰረተውን ክስ ሲመረምር የቆየው የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ተከሳሹ ላይ የጥፋተኝነት ብይኑን ያሳለፈው በተሰየሙት ዳኞች ሙሉ ድምጽ እንደሆነ ታውቋል። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ለአሜሪካ ድምጽ ሬዲዮ በሰጡት ቃል ደንበኛቸው የተከሰሱት ህገ መንግስታዊ ስርዓቱን ለመለወጥ ወንጀል ፈጽመዋል በሚል እንደሆነ ጠቁመው ከሁለተኛ እስከ 13ኛ የነበሩት ተከሳሾች ክሶች መንግስት ቀደም ሲል አንስቶ የአስር አለቃ መሳፍንት ግን መቀጠሉን ገልጸዋል። በምርመራና የክስ ሂደቱ ላይ ቅሬታ እንዳላቸው ጠበቃ ቃለ ክርስቶስ ገልጸዋል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ለመስማት ለሰኔ 11 2013 ዓ.ም ምህረት ተለዋጭ ቀጠሮ የሰጠ ሲሆን የተከሳሹ ጠበቆች ለጠቅላይ ፍርድ ቤት ይግባኝ ለማለት በዝግጅት ላይ መሆናቸውን አስታውቀዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። በአፍሪካ ሀገር የኮቪድ-19 ስርጭት 3ኛ ማዕበል የመከሰቱ አደጋ ተጨባጭ ብቻ ሳይሆን እየተባባሰም ነው ሲሉ የዓለም የጤና ድርጅት የአፍሪካ ዲሬክተር ዶክተር ማቴሲዶ ሞኤቲ አስታወቁ። ዶክተር ሞኤቲ ትናንት ባደረጉት ጋዜጣዊ ጉባኤ በአሁኑ ወቅት ከአፍሪካ በስተቀር ሌሎቹ የዓለም አካባቢዎች ለኮቪድ-19 አደጋ ይበልጥ ተጋላጭ ለሆነው የህብረተሰብ ክፍላቸው የቫይረሱን መከላከያ ክትባት አዳርሰው ልጆቻቸውን ወደ መከተቡ እያመሩ ናቸው ብለዋል። የአፍሪካ ሀገሮች ግን በሁለት ጊዜ ከሚወጋው ክትባት የመጀመሪያውን ላገኙት ከባድ ሁኔታ ለቫይረሱ ተጋላጭ ማህበረሰቦቻቸው ሁለተኛውን መስጠት አልቻሉም ሲሉም አክለዋል። በከፍተኛ ደረጃ ለህዝቦቻቸው ክትባቱን ያዳረሱ ሀገሮች በእጃቸው ያለውን የክትባት ክምችት በመለገስ አፍሪካውያንን ከጽኑ ህመም እንዲታደጉ ተማጽኖ እናቀርባለን ሲሉም አክለዋል። በሌላ ዜና ዋይት ሃውስ በመጀመሪያ ዙር ሊልክ ካቀደው 25 ሚሊዮን የኮቪድ-19 ክትባት መጠን ውስጥ የሚበዛውን በኮቫክስ በኩል ሊያደርስ መሆኑን ትናንት አስታወቀ። ኮቫክስ በተባበሩት መንግስታት ድርጅት የሚደገፍ ዝቅተኛና መካከለኛ ገቢ ላላቸው ሀገሮች የክትባቱ አቅርቦት እንዲዳረስ የሚሰራው መርሃ ግብር ነው። ዳውሮፓውያን አቆጣጠር እስከዚህ ሰኔ ወር ማብቂያ ባለው ጊዜ ውስጥ 80 ሚሊዮን ክትባቶችን ለማቅረብ ዩናይትድ ስቴትስ የገባችው ቃል አካል እንደሆነ ታውቋል። የባይደን አስተዳደር የክትባት ክምችቱን እንዲያካፍል ጫና ሲደረግበት እንደቆየ የአሜሪካ ድምጽ ዘጋቢ ስቲቭ ባራጎና ባዘጋጀው ዘገባ ጠቅሷል። አዳነች ፍስሐዬ ዝርዝሩን ይዛለች።
ዩናይትድ ስቴትስ ከምትለግሰው የመጀመሪያው 25 ሚሊዮን የክትባት መድኃኒት 3/4 ኮቫክስ በተባለው የተባበሩት መንግስታት ድርጅት ፕሮግራም በኩል ይከፋፈላል። የብሔራዊ ጸጥታ አማካሪ ጃክ ሱሊቨን ያብራራሉ።
This will maximize the number of vaccines available equitably for all countries.
ይህ የክትባቱን አቅርቦት ከፍ በማድረግ ለሁሉም አገሮች በእኩል ለማከፋፈል ያስችላል። በባሰ መልኩ ተጋላጭ ለሆኑት አገሮች የማቅረቡን ተግባር ያሳልጣል።
የተቀረው 6 ሚሊዮን የክትባት መድኃኒት ጎረቤቶችን፣ ወዳጆችን ወይም ቀውስ የገጠማቸው ሀገሮችን ላካተቱ ነፍስ ወከፍ ሀገሮች ይሰጣል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር እስከ ሰኔ ወር ማብቂያ ባለው ጊዜ ውስጥ 80 ሚሊዮን የክትባት መጠን ለማቅረብ ቃል ገብታለች። የዋይት ሃውስ የኮቪድ-19 ጉዳይ አስተባባሪ ጄፍ ዚንስ
This is 5 times the number of doses any other country has committed to.
ይህ ማንኛውም ሀገር ለመስጠት ቃል ከገባው የክትባት መድኃኒት 5 እጥፍ ይሆናል። 80 ሚሊዮን የሚሆነው ክትባት መድኃኒት ደግሞ በያዝነው ወር ማብቂያ ላይ በዩናይትድ ስቴትስ ከሚመረተው አጠቃላይ ክትባት 13% ይሆናል።
80 ሚሊዮን የሚሆን የክትባት መድኃኒት ብዙ የሚረዳ ቢሆንም ጠበብት እንደሚሉት ዓለም አቀፉን ወረርሽኝ ለማቆጣጠር ገና በቢሊዮኖች የሚቆጠር ክትባት መድኃኒት ያስፈልጋል። ዊሊያም ሞስ የተባሉ በጆንስ ሆፕኪንስ ዩኒቨርሲቲ የሚያስተምረው ፕሮፌሰር 80 ሚሊዮን የክትባት መድኃኒት መለገሱ ተገቢ ቢሆንም ለዓለም ከሚያስፈልገው አንጻር ሲታይ ይምንት ነው ብለዋል። ከግማሽ በላይ የሚሆን የዩናይትድ ስቴትስ ሕዝብ ተከትቧል። በዓለም አቀፍ ደረጃ ሲታይ ግን የኮቪድ-19 ክትባት እኩል ተደራሽነት እንደሌለ ተገልጿል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም
Of the 1.8 billion vaccines administered globally,
በዓለም ደረጃ የተከተቡት ሰዎች ቁጥር 1.8 ቢሊዮን ሲሆን ዝቅተኛ ገቢ ባላቸው አገሮች ግን 0.4% ብቻ ናቸው የተከተቡት። ይህ ከሞራል ከወረርሽኝ መከላከልና ከኢኮኖሚ አንጻር ተቀባይነት የለውም።
ሀብታም ሀገሮች የክትባቱን ልገሳ ማፋጠን እንዳለባቸውና በዓለም ዙሪያ የክትባት መድኃኒቱን የማምረት ብቃት እንዲኖር እንዲረዱ ጠበብት ያስገነዝባሉ።
ዳነችን ለዘገባው አመሰግናለሁ። ኮቪድ-19 ዜናዎች ላይ እንቆያለን። የጣሊያን መንግስት በሀገሩ ያለው ሰው በሙሉ ህጋዊ ፈቃድ ይኖረው ማይኖረው የኮቪድ-19 ክትባት የመከተብ መብት አለው ቢልም በሀገሪቱ የሚገኙ ፍልሰተኞች ግን እየተከተቡ አለመሆኑን The New York Times ጋዜጣ ዘገበ። በዘገባው መሰረት የክትባት ቀጠሮ ለመያዝ የማህበራዊ ዋስትና ቁጥር ማሳየት ያስፈልጋል። ይሁን እንጂ በሀገሪቱ ካሉት 20 ክፍላተ ሀገር ውስጥ ብዙ መቶ ሺህ ስደተኞች የተሰጣቸውን ጊዜያዊ የማህበራዊ ኑሮ ዋስትና መለያ ቁጥር የሚቀበሉት 3 ብቻ መሆናቸውን የኒውዮርክ ታይምስ ጋዜጣው ዘገባ አመልክቷል። በሌላ ዜና ቻይና በዚሁ የአውሮፓ አመት ውስጥ ከ1.4 ቢሊዮኑ ህዝቧ 80% ክትባት ለመከተብ ተስፋ እንደምታደርግ አስታወቀች። በአሶሲየትድ ፕሬስ ዘገባ መሰረት እስካለፈው ረቡዕ ድረስ 704 ሚሊዮን ክትባቶች ስራ ላይ አውላለች ቻይና። እዚህ ውስጥ አብዛኛው ክትባት የተሰጠው ባለፈው የአውሮፓ ግንቦት ወር ውስጥ ሲሆን በአሁኑ ወቅት ቻይና በቀን 19 ሚሊዮን ብልቃጥ ክትባቶችን እየሰጠች መሆኗን አሶሺየትድ ፕሬስ ገልጿል። በነጽጽር ዩናይትድ ስቴትስ የክትባት ዘመቻዋ ከምንጊዜውም ተጠናክሮ በነበረበት ባለፈው ሚያዝያ ወር በቀን ስትሰጥ የነበረው ግፋ ቢል 3.4 ሚሊዮን ክትባት እንደሆነ አመልክቷል። ቻይና የክትባት መረጃዎቿን ይፋ ስለማታደርግ ምን ያህል ሰው ሙሉ በሙሉ ክትባቱን ወስዶ እንዳጠናቀቀ የሚታወቅ ነገር የለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፈረንሳይ በዘጠኝ ወር ጊዜ ውስጥ ሁለተኛ መፈንቅለ መንግስት ከተካሄደባት ከማሊ ኃይሎች ጋር የምታካሄደውን የጋራ ወታደራዊ እንቅስቃሴ ማቆሟን አስታወቀች። በስልጣኑን የተቆጣጠረው ወታደራዊው አካል ለሲቪላዊ አስተዳደር እንዲያስረክብ ባለም አቀፍ ደረጃ ግፊቱ በርትቶ ቀጥሏል። ፈንሳይ እርምጃውን የወሰደችው የፊተኛውን መፈንቅለ መንግስት የመሩት የማሊ የጦር ሰራዊት ኮሎኔል አሲሚ ጎይታ ለፈው ሳምንት ሲቪሎቹን የሽግግር ፕሬዝደንቱንና ጠቅላይ ሚኒስትሩን ከስልጣን ማስወገዳቸውን ተከትሎ ነው። እርምጃው በዲፕሎማሲያዊው ማህበረሰብ ዘንድ ውግዘት ያቀጣጠለ ሲሆን ዩናይትድ ስቴትስ ለማሊ የምትሰጠውን የጸጥታ ድጋፍ አቁማለች። የአፍሪካ ህብረትና የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኤኮዋስም ማሊን ከአባልነት አግደዋታል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅት ታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 27 2013 ዓመተ ምህረት ዝግጅታችን ነው። የምርጫ ክርክር በዝግጅት አይነቱ የመጀመሪያ
መጨቆር ባንድ ሰው ነው መዋቅር አይደለም። አንድ ሰው እዛ ቦታ ስለአለ ነው መጨቆር እንደው እንዲያረግልን ነው።
ብልጽግና ያለፈው 3 አመታቶች የሰራውን የሥራ ሪፖርት ሊያቀርብ ያለው እንጂ በቀጣይ 5 አመታት ለህዝብ ሊያቀርብ ያቀደው አማራጭ ፖሊሲ ሐሳብ አይደለም የነገረ ተሰማ።
ደግሞ እርስ በርሳችሁ ስትተያየቁ እርስ በርሳችሁ ስትከራከሩ ማየት ይናፍቃል እንጂ ገዢ ፓርቲ ላይ ብቻ በብሶት የተወለደ ሳይሆን በብስለት የተወለደ ሐሳብ እንድታነሱ እሱንም መስማት ይናፍቃል።
ተቋማቶቹ ፕላንት የነበረውን ህይወታችን በምን መልኩ ኢምፓክት አረጉት ነው
የአሜሪካ ድምጽና አሃዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን አንድ ላይ ካከራከረበት ዝግጅት የተቀነጨበ ነው። ክፍል 2 መሰናዶን በምርጫ 2013 ሰዓታችን ላይ ታዳምጣላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪዮ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን ወደ እለቱ አብይ ርዕስ እንለፍ። የኢትዮጵያ መከላከያ ሰራዊት የቀድሞ ጠቅላይ ታማዦር ሹም ሳአረ መኮንንና በሜጀር ጀነራል ገዛይ አበራ በተከሰሱት የ10 አለቃ መሳፍንት ጥጋቡ ላይ ከፍተኛ ፍርድ ቤት የጥፋተኝነት ይግን ሰጥቷል። በኢታማዦር ሹሙና በሜጀር ጀነራል አበራ ላይ ሰኔ 15 2011 ዓ.ም ምረት ከተፈጸመው ግድያ ጋር በተያያዘ በ10 አለቃ መሳፍንት ጥጋቡ ላይ የተመሰረተውን ክስ ሲመረምር የቆየው የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ተከሳሹ ላይ የጥፋተኝነት ብይኑን ያሳለፈው በተሰየሙት ዳኞች ሙሉ ድምጽ እንደሆነ ታውቋል። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ለአሜሪካ ድምጽ ራዲዮ በሰጡት ቃል ደንበኛቸው የተከሰሱት ህገ መንግስታዊ ስርዓቱን ለመለወጥ ወንጀል ፈጽመዋል በሚል እንደሆነ ጠቁመው ከሁለተኛ እስከ 13ኛ የነበሩትን ክሶች መንግስት ቀደም ሲል አንስቶ ያስራ አለቃ መሳፍንት ግን መቀጠሉን ገልጸዋል። መስፍን አራጌ ዝርዝሩን ያስደምጠናል።
ሰኔ 15 ቀን 2011 ዓ.ም በተፈጸመው የቀድሞ ጠቅላይ ታማዦር ሹም ሳአረ መኮንንና ሜጀር ጄኔራል ገዛይ አበራ ግድያ የተጠረጠሩትን 10 አለቃ መሳፍንት ጥቃቡ ክስ ሲመረምር የቆየው የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ተከሳሹ ላይ በሙሉ ድምጽ የጥፋተኝነት ፍርድ አሳልፈዋል። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ለአሜሪካ ድምጽ ሬዲዮ እንዳስታወቁት ደንበኛቸው ህገ መንግስታዊ ስርዓቱን ለመለወጥ ወንጀል ፈጽመዋል በሚል ነው የተከሰሱት።
ተከሳሹ ላይ ቀርቦ የነበረው ክስ የወንጀል ህጉን 238 ንዑስ ቁጥር 2ን በመተላለፍ የአማራ ክልልንና የፌደራል መንግስቱን ህገ መንግስታዊ ስርዓቱን ለመለወጥ በማሰብ በህገ ወጥ መልኩ ወንጀል ፈጽሟል በማለት ከሌሎች 13 ተከሳሾች ጋር ነው ክስ ቀርቦባቸው የነበረው።
መንግስት በሂደት ከሁለተኛ እስከ 13ኛ ያሉትን ተከሳሾች ክስ አንስቶ የ10 አለቃ መሳፍንትን ግን እንደቀጠለ አብራርተዋል።
ክሱ ሂደት የሚለው ተከሳሹ ይህን ህገ መንግስታዊ ስርዓቱን በኃይል ለመናድ ካሰቡት ሰኔ 15 2010 ዓ.ም ከጄኔራል አሳምነው ጽጌ በተሰጠው ተልእኮ መሰረት ጠቅላይ ታማዦር ሹሙንና ጓደኛቸውን ገሏል። የሱ ተሳትፎ ይሄ ነው፣ ቀደም ያለ ዝግጅትም ነበረው የሚል ክስ ነው አቃቢ ህግ ለይቶ ያቀረበው።
በምርመራና ክስ ሂደቱ ላይ ቅሬታ እንዳላቸው ጠበቃ ቃለ ክርስቶስ ገልጸዋል።
ምርመራ ሂደቱም ቢሆን አጠቃላይ የክስ ሂደቱ ላይ ብዙ የስነስርዓታዊ ግድፈቶች አሉበት ብለን ነው የምናምነው። ይኸውም ሌሎች ተከሳሾች ላይ ክስ ሲነሳ የእሱ ለብቻ መቀጠል አለበት፣ የእሱ ተነጥሎ መቅረብ አለበት የሚል መቆሚያ አቅርበን ነበር። እሱ ታለፈ። ከዛ በኋላ ደግሞ የምስክር አሰማሙ ሂደትም እንዲሁ ህገ መንግስታዊ ያልሆነ እና ስነስርዓታዊ ያልሆነ ነው ብለን ነው የምናምነው። ይኸውም ሀገሪቱ ላይ የኮሮና ቫይረስ ወረርሽኝ ተከስቶ በዚህ ሂደት ላይ እያለ ሁሉም መዝገቦች ቀጠሮ ላይ ነው የነበሩት። ነገር ግን ይሄ ቀርቶ ቀኑን ኤግዛክትሊ ባላስታውስም ምስክር ለመሰማት ተቀጥሮ የነበረው የአርቲስት አጫሉ ሁንዴሳ ግድያ ተፈጸመ። ከዛ በኋላ አንድ ቀን አለፈና ከህግ ውጪ ተከሳሹ ማረሚያ ቤት ሆኖ በፕላዝማ ምስክር እንዲሰማን የተደረገው።
ይህ ደግሞ ከደንበኛቸው ጋር ለመነጋገርና ለመመካከር እንዲሁም መስቀለኛ ጥያቄዎችን ለማቅረብ እንቅፋት ፈጥሮብን ነበር ብለዋል። የኢትዮጵያ ምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ ግን ቴክኖሎጂን ለመጠቀም ምክክር ተደርጎበታል ባይ ናቸው።
እንግዲህ አሁን ይሄ በፍርድ ቤት ሂደት የምስክር አሰማሙ ምን መሆን አለበት የሚለው ክርክር ተደርጎበት ፍርድ ቤቱም በፕላዝማም ጭምር አቃቤ ህግም እንዲወጣ ማማከር ያለባቸው ነገር እንዲያማክሩ እድል አመቻችቶ በቂ እድል ተጠቅሞ ነው የአቃቤ ህግ ምስክሮችም ሲሰሙ ምስክርነት እንዲሰማ የተደረገው። በልዩ ሁኔታም እንዲያገኟቸው ተመቻችቶላቸው ነው እና ከማቆ ድረስ ኢቨን ከተከሳሽ ጋር የመመካከሪያ ጊዜ ጭምር ተሰጥቷቸው ነው። በችሎት ሂደት ላይ ፕላዝማ የችሎት ማስተያየት ስነ ስርዓት አይደለም፣ አይፈቀድም የሚል ህግ የለንም። ማለት ቴክኖሎጂ መጠቀም ከዘመኑ ጋር መሄድ ነው። በወቅቱም ሪኳየር ያደረገ ነበረ። በዛ ሰዓት ኮሮና ላይ ያለ ነው። መዝገቡ ደግሞ ያጣ ነው። የሀገር ኢታማዦር ሹም ይታወቃል። ስለዚህ በተለየ ትኩረት ሊሰራ የሚገባው ነው የነበረው እና የተከሳሽ ራሱን የመከላከል መብቱ በአግባቡ ተጠብቆለት መስቀለኛ ጥያቄ ማቅረብ መብቱ ተጠብቆለት ነው።
ጠበቃ ቃለ ክርስቶስ አቃቢ ህግ ደንበኛቸውን ጥፋተኛ የሚያስብል በቂ ምስክር አላቀረበም ይላሉ።
መከላከያ ሂደትም እርግጥ ይቀርቡልን ብለናቸው የነበሩ ሰፊ ማስረጃዎች ነበሩ። ከቴሌ መገልበጥ አለበት ብለን በተለይ አንድ ምስክር ሽን ተሰጥቶኛን እሱ የመለመለኝ የሚል በነገራችን ላይ የባህር ዳሩንና የአማራ ክልሉ ለማገናኘት በተሄደበት መንገድ ባህር ዳር 17 ሰው ሞቷን የሚል ክሱ ላይ አለ። ማን ምን ሞተ የሚለው አቃቢ አንድም ማስረጃ አላቀረበም። አጠቃላይ የባህር ዳሩንና የዚህ አዲስ አበባ ተፈጸመ የተባለው ለማገናኘት አንድ ምስክር ብቻ ነው በዚህ ጉዳይ ላይ የቀረበው። ሌሎቹ ድርጊቱ ሲፈጸም አየን የሚሉ ናቸው። አቃቢ ምስክር ያው መሀል ላይ ያን ቀን የተፈጸመውን ነገር የሚያስረዱ ናቸው። እና ይሄው ምስክር ደግሞ እንዲቀርብም ጠይቀን ነበር። መከላከያ በዲስፕሊን ተቋሙ ተባሯል የሚል ነው የነገረን።
በአንጻሩ ምክትል ጠቅላይ አቃቢ ህግ ፍቃዱ የመስካሪ ቁጥር ሳይሆን የተመሰከረው ጭብጥ ነው ወሳኙ ነገር ሲሉ ይመልሳሉ።
የምስክር ቁጥር 5 6 10 መሆኑ አይደለም፣ ምንድን የተመሰከረው ነው ዋናው። ስለዚህ በአግባቡ የቀረበው ምስክር አስረድቷል። እንደዚህ አይነት ወንጀሎች በሚስጥር የሚፈጸሙ ሲሆኑ አየ በብዙ ቁጥር ያሉ ምስክሮች ላይ መረጃ የሚገኝበት እነሱ ሁሉ መጥተው የሚመሰክሩበት አይደለም እና የወንጀል ድርጊቱ ታስቦበት ታቅዶበት የተፈጸመ ከመሆኑ አንጻር ፀሐይ እንዲሞቀው የማድረግ ስራ አይሰራም። በሚስጥር የሚሰራ ነው፣ ወንጀል ነው። ከወንጀልም ደግሞ ሀገራዊ ማፍረስ፣ መንግስታዊ ስልጣንን ባልተገባ መንገድ ለመያዝ መሞከር ስለሆነ በጣም በጥንቃቄ ነው የሚደረገው። ግን ያ የቀረበው ምስክር የመሰከረው የምስክርነት ይዘት እና የምስክሩ ማንነት ጉዳዩ ጋር ሊኖረው የሚችለው ግንኙነት ፍርድ ቤት ስለዚህ ነው።
የተከሳሹ የጤና ሁኔታም ሂደቱን ውስብስብ አድርጎት መቆየቱን ነው የገለጹት ጠበቃ ቃለ ክርስቶስ።
በሌላ በኩል ደግሞ ተከሳሹ የነበረበትን የጤና ሁኔታ በአቃቤ ህግ በኩል የቀረቡ ምስክሮች የሚያስረዱትኝ ራሱን ለማጥፋት ሞክሯን የሚል ነው እና በአንገቱ በኩል ጥይት ወጥቶ በአንድ አይኑና አንጎሉ በኩል ጥይት የወጣ ስለሆነ አሁን ክፍተት ያሳያል እና ክርክሩ ከተጀመረ በኋላ በሂደት መሻሻል የማስታወስ ነገሮች ጨምሯል። በዚህ ሁሉ ሂደት ራሱን ለመከላከል የሚያስችሉ ሌሎች ነገሮችን ለማቅረብ ያለበት የጤና ሁኔታ ለእኛም በጣም በከፍተኛ ሁኔታ አዳጋች ሆኖብን ነው የቆየው። ለምሳሌ በፕላዝማ ሱዛ ሆኖ መናገርም በሂደት ቀስ እያለ ነው መውጣት የሚችለው። አሁን ኦፍኮርስ በደንብ መናገር ይችላል በተወሰነ ደረጃ። እንደዛ መሆኑ ያ ሁሉ ችግር ስለነበረበት በፕላዝማ ክርክር እሱ ከማረሚያ ቤት ሆኖ እኛ ከዚህ ሆነን መስቀለኛ ስንጠይቅ እሱ በፕላዝማ እስቲ ጥያቄ ካለ ሲባል ያንን አልቻለም።
ምክትል ጠቅላይ አቃቢ ህግ ፈቃዱ እንደሚለው ተከሳሹ ወንጀሉን ለመፈጸሙ የሚያስረዱ በቂ የሰውና የሰነድ ማስረጃዎች ቀርበዋል።
ተከሳሽ ግድያውን ስለመፈጸሙ ማስረጃዎችን አቅርበናል። ተገቢ የሆኑ ማስረጃዎች ከተከሳሽ የእምነት ቃል ጀምሮ ተከሳሽ በወቅቱ ወንጀሉ ስለመፈጸሙ በተለይ ከጀኔራል ሰዓረ ባለቤት ጀምሮ ምስክሮች አሉ። ቀጥታ ያሉ ምስክሮች በወቅቱ ወንጀሉን ከፈጸሙ በኋላም ለማምለጥ ተኩሶች መፈጸሙ ተኩሶ መያዙን የሚያስረዱ የቀጥታም የአካባቢ ምስክሮች አሉ። በሰነድ ማስረጃ ከተከሳሽ ከተኮሰው መሳሪያ እልፈቱ ስለመድረሱ የሚያስረዱ ማስረጃዎች አቅርበናል። የፎረንሲክ ማስረጃዎች ፍርድ ቤቱ ይህን ተመልክተው ነው እንዲከላከል ብዬን የሰጠው። መከላከያ ምስክሮቹ ይህንን የአቃቢ ግን ማስረጃ ማስተባበል ባለመቻላቸው ጥፋተኛ ተብሏል።
ጠበቃ ቃለ ክርስቶስም ፍርድ ቤቱ በደንበኛቸው ላይ የጥፋተኝነት ውሳኔ ቢወስንም መከ መከላከያዎችን አቀርበው መከራከራቸውን አስረድተዋል።
የጦር መሳሪያ ምርመራዎችን በሚመለከት የህግ ክርክሮች አቅርበን እነሱ ላይ የፎረንሲክ ምርመራውን እንዲሁም ደግሞ የአውቶፕሲ ሪፖርቱን የማቾችን አሟሟት አቅጣጫ የጥይቶችን በሚመለከት መከላከያ አቅርበን ተከላክለናል ብለን ነው የምናስበው። የሆነ ሆኖ ፍርድ ቤቱ የግራ ቀኛችን ማስረጃ ከመርምሮ በተከሰሰበት ድንጋጌ ስር ጥፋተኛ ነው በማለት ወስኗል። በሚቀጥለው 11 ለቀጣት ተጠራ ነው።
በተከሳሹ ላይ ባለፈው አመት ምስክር አሰምተው ፍርድ ቤቱ እንዲከራከር ብይን መስጠቱን የሚያስታውሱት የኢትዮጵያ ምክትል ጠቅላይ አቃቤ ሕግ ፈቃዱ ክስ ከመሰረቱ በኋላ በኮቪድ ወረርሽኝ ምክንያት መጠነኛ ያሉት መጓተት ተከስቶ እንደነበር ጠቁመዋል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ለመቀበል ሰኔ 11 ቀን 2013 ዓ.ም ተለዋጭ ቀጠሮ የሰጠ ሲሆን የተከሳሹ ጠበቃዎች ለጠቅላይ ፍርድ ቤት ይግባኝ ለመጠየቅ በዝግጅት ላይ መሆናቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ዩናይትድ ስቴትስ በኢትዮጵያ ላይ የጣለችውን የቪዛ እገዳና ሌሎች ማዕቀቦችን ተመልሳ እንድትገመግም የአማራ ክልል አረጋውያን ማህበር፣ የአማራ ክልል ሽምግልና ማህበር እንዲሁም የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ቅርንጫፍ በጋራ በሰጡት መግለጫ ጠየቁ። የአገር ሽማግሌዎቹ በአማራ ሕዝብ ላይ ለዘመናት የመብት ጥሰት ሲፈጸም አሜሪካ ጣልቃ ሳትገባ መቆየቷ እንዳሳዘናቸውም ገልጸዋል። ዝርዝር መግለጫውን የተከታተለችው አስቴር ምስጋናው በተከታዩ ዘገባ ትዳስሰዋለች።
የኢትዮጵያ ፌዴራል መንግስት በሰሜኑ የሀገሪቱ ክፍል ያካሄደው ወታደራዊ ዘመቻ የተሳሳተ ትርጉም ተሰጥቶታል ባይ ናቸው የሀገር ሽማግሌዎቹ። ይህም አሜሪካ የተሳሳተ አቋም እንድትይዝ አድርጓታል ያሉት የሀገር ሽማግሌዎቹ በአማራ ሕዝብ ላይ ለዘመናት የመብት ጥሰት ሲፈጸም አሜሪካ ጣልቃ ሳትገባ መቆየቷንም አስታውሰዋል። ይህም እንዳሳዘናቸው ገልጸዋል። እናም ማህበራቱ በዚሁ መግለጫ አሜሪካ በኢትዮጵያ ወቅታዊ ሁኔታ ላይ ባላት የተሳሳተ ግንዛቤ የተሳሳቱ እቀባዎችን አውጥታለች ብለዋል። ይህንንም መለስ ብላ እንድትገመግም ጠይቀዋል። ዩናይትድ ስቴትስ በኢትዮጵያ ላይ የጣለችው የቪዛ እገዳ በትግራይ ክልል ካለው የሰብአዊ መብት ጥሰት ጋር የተያያዘ ነው። ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት እየተሳተፉ ያሉ አካላትን ለማቆምና ለፖለቲካዊ ቀውስም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አለመራመዳቸውን ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ አመልክተዋል። የአማራ ክልል የሽምግልና ማህበር ፕሬዝዳንት ሊቀህር ወይም በላይ መኮንን ግን አሜሪካ የጣለችው ማዕቀብ እንደገና ማጤን እንዳለባት ነው የጠየቁት።
አዲሱ ፕሬዝዳንት ጆ ባይደን በዚህ ወቅት የወሰዱት የማዕቀብ እርምጃ ተገቢ አይደለም። ሰብአዊ መብት ለማስከበር ከታሰበ የአሜሪካ መንግስት ሰብአዊ መብት ክብር ለመጠበቅ ከፈለገ እኛ አሁን በርስ በርስ ግጭት ውስጥ ነው የነበረው። ትግራይና አማራ እንዲህ የተገመደ አንድ ህዝብ ነው። ፖለቲከኞች ሊያጣሉን ቢፈልጉም ህዝቡ እስከመቼም የማይለያይ ነው። ወንድሞቻችን ይሞቱ ቢል ማንም አንዳችን የኛ ወንድሞች ሞተዋል ተበደን ነው ጀምሮ እና ይሄንን ፍትሃዊ ባልሆነ መንገድ ሊያሳድሩብንን የፈለጉትን ተጽዕኖ ያቆሙልን ነው ጥያቄያችን። ዛሬ ተሰበሰብንበት የአሜሪካ መንግስት ያጤንልን ይሄንን።
የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ቅርንጫፍ አስተባባሪ አቶ ጌቱ ደሴ በበኩላቸው የተጣለው ማዕቀብ ሙሉ በሙሉ ስህተት በመሆኑ አሜሪካ ልትገመግመው ይገባል ብለዋል። አሜሪካ የሰብአዊ መብት ጥሰት ካሳሰባት በአማራ ህዝብ ላይ ዘመናትን የፈጀው ጭፍጨፋ ሲካሄድ ጣልቃ መግባት ነበረባት ብለዋል።
ስንት አማራ 30 ዓመት ሙሉ በየገደሉ ከነነፍሱ የተወረወረ ከፍተኛ የሆነ ደባ በአማራ ላይ ሲሰራ ይሄን መሆኑን እንኳን አጣጥተው አሩቁ።
የሀገር ሽማግሌዎቹ በአሁኑ ሰዓት ህዝቡ አንድነቱን እንዲጠብቅ ጥሪ ያቀርበዋል።
ሁላችንም ለዚች ሀገር አንድነት የአንድነታችን መለያና አርማ የሆነው ወይም ሁለተኛው ደግሞ ድላችን የህዳሴ ግድባችን ለማስጨረስ በምንም ይሁን በምን ቁልሾ ይኖራል፣ መቆራረፍ ይኖራል፣ አንድ እንሁን። ወጣቱም አንድ ሆኖ ፖለቲከኞችም የየራሳቸውን አጀንዳ ይዘው ለምርጫቸው የራሳቸውን ስራ ይስሩ፣ ምርጫው በሰላም እንዲጠናቀቅ ይስሩ፣ የተሸነፈ አሜን ብሎ እንዲቀበል ካሁኑ ይዘጋጁ እና ይህችን ሀገር ለማስቀጠል ማለት ደግሞ ከድህነት መውጣት ነው።
ኢትዮጵያ እየደረሰባት ያለው በደል ይሄ ነው። ስለዚህ ይሄንን በደል በጋራ ድምጽ እናንተም ተባበሩንና እናሰማ ማለት ይችላል። ስለዚህ ምሁራኖቻችን የድርሻቸውን ከተወጡ እንደነዚህ አይነት አባቶች ደግሞ ይሄው የጀመሩትን ነገር ካስቀጠሉ ወጣቱ ይሄንን ተከትሎ ደግሞ ከሰራ በተለይ የኛ ሀገር የውስጥ ችግር በምን ላይ ነው አሁን በምን ሁኔታ ላይ ነው ያለ ስንል በዘር ላይ በብሔር በሃይማኖት በምን ላይ የተመሰረተ ሆኖ ነው የምናገኘው። ስለዚህ ይሄ የዘር ፖለቲካ የትም ስላላደረሰን ቆም ብለን አንዴ መመካከር መቻል አለብን። ፖለቲከኛውም ለስልጣን መወዳደር የሚችለው ቻገር ስትኖር። ስለዚህ ይሄ በሌለበት በባዶ ላይ ምንም ማድረግ ስለማንችል ይሄን በዘር የተከፋፈለ አስተሳሰብ በአንድነት መቃኘት መቻል አለብን የሚል ሐሳብ አለ።
አሜሪካ ሰሞኑን በትግራይ ክልል ቀጥሏል ያለችውን የሰብአዊ መብት ጥሰትን ተከትሎ በኢትዮጵያ ባለስልጣናት ላይ የቪዛ እገዳና ሌሎች ማዕቀቦችን ይፋ ማድረጓ ይታወሳል። ማዕቀቡ የአማራ ክልልንም በተናጠል ጭምር ይመለከታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር አንቶኒ ብሊንከን በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣኖች እንዲሁም በአማራ ክልል ኃይሎችና በህወሓት አባላት ላይ የቪዛ ማዕቀብ መጣሉን በተመለከተ ከሁለት ሳምንት በፊት ባወጣው መግለጫ ማዕቀቡ መጣል ያስፈለገበትን ምክንያት ሲገልጹ ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ብለዋል። ትግራይ ውስጥ ያሉ ሰዎች በመካሄድ ላይ ባለው የሰብአዊ መብቶች ጥሰት ጥቃትና በደሎች እየተሰቃዩ ነው። በአስቸኳይ የሚያስፈልጉ የሰብአዊ እርዳታዎች በኢትዮጵያና በኤርትራ ወታደሮች እንዲሁም በሌሎች ታጣቂ ኃይሎች እንዲታገዱ ተደርገዋል ብለዋል። ብሊንከን አክለው ከፍተኛ የዲፕሎማሲ ጥረቶች ቢደረጉም በትግራዩ ግጭት ተሳታፊ የሆኑ ወገኖች ግን ግጭቱን ለማቆምም ሆነ ፖለቲካዊ ቀውሱን በሰላማዊ መንገድ ለመፍታት ይህ ነው የሚባል ምንም አይነት እርምጃ አለመወሰዱንም ገልጸዋል። የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ግድያዎችን፣ ማፈናቀሎችን፣ ስር የሰደዱ የጾታ ጥቃቶችና ሌሎች የሰብአዊ መብቶች ጥሰትና በደሎችን እጅግ አጥብቃ ታወግዛለች። ትግራይ ውስጥ የውጭ ኃይሎች የውሃ ምንጮች፣ ሆስፒታሎችና የሕክምና ተቋማትንም ጨምሮ የወደሙት ሰላማዊ ዜጎች ንብረቶችም እኩል አሳዝነዋል ብለዋል። የኢትዮጵያ መንግስት በሰብአዊ መብት ጥሰቶችና ጥቃቶቹ ተሳታፊ የሆኑትን ሁሉ ተጠያቂ በማድረግ የሰላማዊ ዜጎችን ደህንነት በመጠበቅም ሆነ የሰብአዊ እርዳታው ተደራሽነት እንዲኖር በማድረግ ህዝባዊ ኃላፊነቱን እንዲወጣ የጠየቁት ብሊንከን የኤርትራ መንግስት በይፋ የገባውን ቃል ጠብቆ ወታደሮችን ዓለም ወደሚያውቀው የኤርትራ ግዛት ክልል እንዲመልሳቸው እንጠይቃለን በማለት ጥሪም አቀርባው ነበር። በክልሉ የሚካሄደው ግጭትና ጠባጫሪነት በአስቸኳይ ካልቆመ የሚያስፈልገውን አጣዳፊ ሰብአዊ እርዳታ በስፋት ማዳረስ ስለማይቻል አሁን የሚታየው የምግብ እጥረት ወደ ረሃብ አደጋ ሊያመራ ይችላል በማለትም በአካባቢው ተደቅኗል ስላሉት አደጋ ስጋታቸውን ገልጸዋል። ትግራይ ውስጥ ለተፈጠረው ቀውስ መፍትሄነት የቀረቡት አማራጮችን ሁሉ ያልተቀበሉ ወገኖች ከዩናይትድ ስቴትስም ሆነ ሌሎች ተጨማሪ እርምጃዎች ሊወሰዱ እንደሚችሉ ማወቅ ይኖርባቸዋል ያሉት ብሊንከን ሌሎች መንግስታትም ይህንን እርምጃዎችን እንዲደግፉ ጥሪያችንን እናቀርባለን ማለታቸውን መዘገባችን ይታወሳል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛው አገልግሎት ነው። ወደ ተከታዩ ዘገባችን እንለፍ። የአምቦ ዩኒቨርሲቲ ኮቪድ-19 ምርመራ ማዕከል ከሚያደርጋቸው ምርመራ መካከል ከ30 እስከ 40 በሚሆኑት በመቶ የሚሆኑት በወረርሽኙ መያዛቸውን እንደሚያመለክት ማዕከሉ አስታወቀ። በሌላ በኩል የጉደር ሆስፒታል ኮቪድ-19 ሕክምና ማዕከል ውስጥ ከነበሩት ታካሚዎች ከአንዱ ውጪ ሌሎቹ ተሽሏቸው እንደወጡ የማዕከሉ ሲሉ አስተባባሪ አስተውቋል። ሁለቱም አስተባባሪዎች የወረርሽኙ ስርጭት ለመክታት አሁንም ጥንቃቄው መቀጠል አለበት ብለዋል። ከበሽታው ድነው ወደ ቤታቸው የተመለሱ አንድ የአምቦ ከተማ ነዋሪም ኮቪድ-19 አስከፊ በሽታ ስለሆነ ህብረተሰቡ ጥንቃቄ እንዳይለየው እመክራለሁ ሲሉ መልእክት አስተላልፈዋል። ናኮር መልካ ተጨማሪ ዘገባ አለው።
አቶ ጎንፋ ጎታ ይባላሉ። የአምቦ ከተማ ነዋሪው የ77 ዓመት እድሜ ባለጸጋ መሆናቸውን በመግለጽ በኮቪድ-19 ተይዘው ለ20 ቀናት በጉደር ሆስፒታል በተደረገላቸው ህክምና ተሽሏቸው ለቤታቸው መብቃታቸውን ገልጸዋል። በሽታው አስከፊ በመሆኑ ህብረተሰቡ ጥንቃቄ እንዳይለየው ሲሉ ከራሳቸው ተሞክሮ በመነሳት ይመክራሉ። ወረርሽኙ ድጋሚ ሊይዘኝ ይችላል ብዬ በመስጋት ከቤት እየወጣሁ አይደለም። እስካሁን ድረስ ባየሁት ግን የአፍና አፍንጫ መሸፈኛ አድርጎ የሚሄድ ብዙም አይታየም። ጥንቃቄው በጣም ይጎላል። ኮሮና እንደኔ ከያዛቸው በሽታው አስከፊ ነው። ጉዳቱም ከመጠን በላይ ነው። በታመምኩበት ጊዜ ለ20 ቀናት እጄም እግሬም አይንቀሳቀስም ነበር። በሆስፒታሉ ሐኪሞች ድጋፍና ክትትል ተሽሎኝ አሁን ወጥቻለሁ። በአሁኑ ጊዜም ቤተሰቦቼና በአካባቢዬ የሚገኙ ሰዎች ራሳቸውን ከኮቪድ እንዲጠብቁ እየመከርኳቸው እገኛለሁ ብለዋል። የጉደር ሆስፒታል ኮቪድ-19 ህክምና ማዕከል ውስጥ ከነበሩ ታካሚዎች ካንዱ ውስጥ ሌሎቹ ተስሏቸው እንደወጡ የማዕከሉ አስተባባሪ አስተዋቀዋል። ባለፈው አንድ አመት ውስጥም ለኮቪድ-19 ህክምና ወደ ማዕከላቸው ከመጡ ታካሚዎች መካከል የ28ቱ ህይወት ማለፉንም አክለው ገልጸዋል። የማዕከሉ አስተባባሪ ዶክተር ናውም ተሾመ
ህክምና ማዕከል አሁን አንድ ሰው ብቻ ነው ህክምና ላይ ያለው። በዚህ ሳምንት ታካሚዎች ወደኛ እየመጣ አይደለምና ምክንያቱ ይሄ ነው ተብሎ ባይታወቅም የህሙማን ቁጥር ወደኛ የሚመጡ ቁጥር በጣም ቀንሷል ማለት ነው። በዚህ ሳምንት አንድ ሰው ብቻ ነው በእኛ ህክምና ማዕከል የሚገኘው፣ እሱም በጥሩ ሁኔታ ላይ ነው የሚገኘው እና አጠቃላይ እስካሁን ድረስ 366 ታካሚዎችን ተቀብለን የህክምና አገልግሎት ሰጥተናል። ከእነዚህ ሰዎች 28 ሰዎች ናቸው ህይወታቸው ያለፈው ማለት ነው እኛ ጋር። ከዛ ውጪ ሁሉም ድነው ወደ ቤቱ ተመልሷል።
በሌላ በኩል የአምቦ ዩኒቨርሲቲ ኮቪድ-19 ምርመራ ማዕከል ከሚያደርጋቸው ምርመራዎች መካከል ከ30-40% የሚሆኑት በወረርሽኙ መያዛቸውን እንደሚያመለክት ማዕከሉ አስታውቋል። የማዕከሉ አስተባባሪ አቶ ወጊቶ ሲሳ ይህንን ያስረዳሉ።
አጠቃላይ እስከ ባለፈው ግንቦት አጋማሽ አካባቢ ሬቱን ስናይ ወደ 8.4 አካባቢ ነው። ያው እንግዲህ አጠቃላይ በካምፒንግ ወር ኮሚኒቲ ሰርቪላንስ የተሰራን ጨምሮ ነው እና
በዘመቻ
አሁን ያለው ግን በጣም ስቶጁ ከፍ ያለ ነው። ምክንያቱም ከሰርቪስ ከሚሰጡ ማይከል ብቻ ስለመጣ ካምፕሉ ተጠቃሚዎች ወር አካባቢዎች መካከል ስለመጣ ፐርሰንቴጅ ትንሽ ከፍ ያለ ነው። ወደ 30 አካባቢ እስከ 30-40 አካባቢ ደርሳል ማለት ነው።
አሁን በፊት በኮሮና ቫይረስ መያዛቸው የተረጋገጡ ሰዎች ሆስፒታል ገብተው አገግመው እስኪወጡ ወይ እስኪሻላቸው እዛ ይቆያሉና አሁን ደግሞ ወደ ሆስፒታል የሚመጡ መረጃዎች ቁጥራቸው አነስተኛ ነው። እዛ በመሆን ህክምና እየተከታተሉ የሚገኙትና ይሄ ከምን የመነጨ ነው?
ምናልባት እንግዲህ አሁን ህክምና አሰጣጥ ዘዴው ከበፊቱ ትንሽ ተቀይሯል ማለት አብዛኛው ሰው ይያዛም ከተጠቃሚ ማዕከል ሆስፒታል ለህክምና ወደ ህክምና ማዕከል ይሄዱት ከተጠረጠሩት መሀል የተያዙት ለምሳሌ አሁን 30% ከተጠጣሪ የመጣውን እዛ ህክምና ማዕከል ውስጥ ማዕከል ይከብዳል። ለምሳሌ ከ49 ሰው 18 ፖዚቲቭ የሆነበት ኬዝ ነበር። ያ ሁሉ ሰው አስገብቶ እዛ ማቆየቱ ብዙ እንትን አይደለም። ሰዎቹ ጥንቃቄ እንዲያደርጉ በደንብ ይመከራሉ። ለቤተሰቦቻቸው ለራሳቸውን ጥንቃቄ ያደርጋሉ። ግን በቤታቸው ሆኖ ህክምናው እንዲከታተሉ የባሰባቸው ኢንቴንሲቭ የሆነ ኬር የሚያስፈልጋቸውና ራሳቸውን ማንከባከብ የማይችሉ እርዳታ የሚፈልጉትን ነው ወደ ማዕከሉ የሚሄዱትና ቁጥሩ ለዛ ይቀነስ ይመስለኛል።
ሁለቱም አስተባባሪዎች የወረርሽኙን ስርጭት ለመግታት አሁንም ጥንቃቄው መቀጠል አለበት ሲሉ አሳስበዋል።
ወደኛ የሚመጡ የታማሚ ታማሚ ቁጥር ቀንሷል ማለት ኮቪድ ከፍቷል ወይ የለም ማለት አይደለም። ስለዚህ ህብረተሰባችን ጥንቃቄ በጣም መቀጠል አለበት።
እስከ ትናንት ያለው የኢትዮጵያ ጤና ሚኒስቴር በኮቪድ-19 ዙሪያ የሚያወጣው ዕለታዊ መረጃ እንደሚያሳየው በአጠቃላይ በሀገሪቱ ምርመራ ከተደረገላቸው ከ2,733,000 በላይ ሰዎች መካከል ከ272,000 ሰዎች በላይ ኮሮና ቫይረስ ተገኝቶባቸዋል። ከነዚህ መካከል ከ4,170 በላይ የሚሆኑት ህይወታቸውን አጥተዋል። 377ቱ እስከ ትናንት ድረስ በጽኑ የታመሙ ሲሆኑ ከበሽታው ያገገሙ ደግሞ ከ242,000 የላቁ መሆናቸውን የጤና ሚኒስቴር ዕለታዊ መረጃ ያሳያል። እስካሁን ከ1,838,000 በላይ የሚሆኑት ደግሞ ክትባቱን እንደተከተቡ ታውቋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። @voaamharic የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #voaamharic ብላችሁ ደግሞ በትዊተር ተከተሉን። እንዲሁም ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.on.mebu ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን መጪውንና 6ኛውን የኢትዮጵያ ምርጫ በተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን። ከዚያ በፊት ግን አንድ ዜና አለን። የአፍሪካ ህብረት ከኢትዮጵያ መንግስት በደረሰው ጥያቄ መሰረት ያጭርና የረጅም ጊዜ የምርጫ ታዛቢዎች ቡድኖችን መላኩን የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ አስታወቁ። የፊታችን ሰኔ 14 የሚካሄደውን አጠቃላይ ብሔራዊ ምርጫ የሚታዘቡት ከተለያዩ የህብረቱ አባል ሀገሮች የተውጣጡ 8 አባላት የሚገኙበት የረጅም ጊዜ ክትትል ቡድን ትላንት ሐሙስ እና ከትላንት በስቲያ አዲስ አበባ መግባቱን የአፍሪካ ህብረት ዛሬ ባወጣው የፕሬስ መግለጫ አመልክቷል። ቡድኑ በኢትዮጵያ ቆይታው ቁልፍ የሚባሉ የምርጫ ሂደቱ ክፍሎች ላይ ቅኝት እንደሚያደርግና ትንተናም እንደሚሰጥ መግለጫው ጠቁሞ ይህም በተለይ የፖለቲካውን አየር፣ የምርጫውን የህግ ማዕቀፍ፣ የምርጫ ዝግጅቱን ውጤታማነትና ግልጽነት እንዲሁም የአስተዳደርና የመገናኛ ብዙሃን ነጻነትና በመላ ሂደቱ ውስጥ ለተሳትፎ መብቶች መከበር የሚሰጠውን ትኩረት ጨምሮ የዘመቻውን አካሄድ ሁኔታ እንደሚያካትት አስታውቋል። የረጅም ጊዜ ታዛቢ ቡድኖች በሀገሪቱ የተለያዩ አካባቢዎች እንደሚሰማሩ የአፍሪካ ህብረት ጠቁሞ ምርጫው ሊካሄድ ወደ አንድ ሳምንት ሲቀር በርካታ የአጭር ጊዜ ታዛቢ ቡድኖች አዲስ አበባ እንደሚገቡ ገልጿል። ኢትዮጵያ ውስጥ የሚሰማራው የአፍሪካ ህብረት ታዛቢ ተልእኮ በህብረቱ ድንጋጌዎች መሰረት በምርጫው ሂደት ላይ መረጃ የመሰብሰብና የመተንተን መብትና ችሎታ እንዳለው የፕሬስ መግለጫው በተለያዩ ጊዜዎች የወጡና የተፈረሙ ውሎችና መግለጫዎችን አጣቅሶ አስታውቋል። አሁን ወደ ምርጫ ዝግጅት እንለፍ። የአሜሪካ ድምጽና አሃዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮችን እያስተናገዱ ናቸው። በዚህንን ክርክር በትላንትናው ምሽት የመጀመሪያውን ክፍል አሰምተናችሁ ነበር። ሁለተኛው ክፍል ቀጥሎ ይቀርባል።
በዚህ ክፍል እንግዲህ ፓርቲዎች እያንዳንዳቸው 7-7 ደቂቃ ይኖራቸዋል። ተፎካካሪ ፓርቲዎቹ ካቀረቧቸው ሐሳቦች ተነስተው የማብራሪያ ሐሳብ የሚያቀርቡበትና አንዱ ሌላውን መነሻ አድርጎ የሚሞግትበትም ነው የሚሆነው። ይህ ክፍል ቀደም ሲል እንዳልኩት ለእያንዳንዱ ፓርቲ 7 ደቂቃ ተመድቧል። በዚህ ክፍል ተፎካካሪ ፓርቲዎች አንድ ፓርቲ ሐሳቡን እያቀረበ ከአንድ ጊዜ ላልበለጠ ጊዜ ከ15 ሰከንድ ባነሰ ጊዜ ውስጥ አቋርጠው ሊጠይቁ ወይም የተቃውሞ ሐሳብ ሊያቀርቡ ይችላሉ። ሆኖም ፓርቲውን አቋርጦ የሚያደርጉት ተቃውሞ ጥያቄ ከ15 ሰከንድ መብለጥ የለበትም። ያንን እናስቆማለን። ከርዕሱ ባይወጣም እንመክራለን። በዚህ ርዕስ የመጀመሪያ ተናጋሪ የሚሆነው እናት ፓርቲ ነው። መድረኩን ለርሶ እሰጣለሁ።
በድጋሚ አመሰግናለሁ። እንግዲህ የእናት ፓርቲ የአማራጭ የፖለቲ አማራጭ በተለይ በዲሞክራሲ ተቋማት ግንባታ ምን ይመስላል የሚለውን ዝርዝር ነው ማቅረብ። ቅድም ወንድሜ የሆነ እንደዚህ ተፎካካሪ ፓርቲዎች እንደው ማለቃቀስ ነው የላቸው ሀሳብ ብለው ነበርና አሁን እንዲያዳምጡኝ በትክክል ጠይቃለሁ። እንግዲህ ይሄን ማሻሻያ በተለይ የዲሞክራሲ ተቋማት ግንባታ በሚናነሳበት ጊዜ አንዴ መሰረት የመጀመሪያው ዋና ኮር ጉዳይ መንግስትና ፓርቲ ፖለቲካ ፓርቲ መለያየት አለባቸው። መንግስት ፓርቲ ፓርቲ መንግስት በሆነበት ሀገር ይሄ አይስተካከል ወንም አይሆንም። የመጀመሪያው ኮር ጉዳይ ነው። ኢትዮጵያ ውስጥ ይሄን ያልተለመደው ቀጣይ መሆን ያለበትና መለመድ ያለበት እውነተኛ ዲሞክራሲ ስርዓት ለመገንባት ተቋማቱን ደግሞ ህልውናቸውን ይዘው እንዲቆሙ ለማድረግ ያስፈልጋል ነው። ስለዚህ በዚህ ውስጥ የሚስተካከፉት ዲሞክራሲ ኡን እንዲሆን የሚያደርጉ የዲሞክራሲ ተቋማት እነዚህ እነማን ናቸው ብለን ስናነሳ በእኛ ግምገማ በእናት ፓርቲ ግምገማ እስካሁን ድረስ በኋላ እየተጠነ የሚጨመሩው ወደ 14 ተቋማትን ጠርሰናል በፖሊሲያችን። ይሄ ተቋማት የሚጀምረው ከቤተሰብ ነው። ቤተሰብ አንዱ የዲሞክራሲ ተቋማት ግንባታ መነሻ ነው። ሲም ቤተሰብ ተቋም ኢሞሽናል የሰከነ ማክበር ልማዱ የሆነ መከበርን የሚያውቅ መከበርን የሚያውቅ ለሀገርና ለወገኑ ዘብ የሚቆም ልጅ ማሳደግ ልጅን መቅረጽ ያለበት ብለን እናምናለን። በዚህ የዲሞክራሲ ሲቪል ማቀፍ ውስጥ ቤተሰብ መካተት አለበት፣ በዚህ ላይ ስራ መስራት አለበት ብለን እናምናለን። ይህ እስካሁን ድረስ ስለሌለ ሌላኞቹ የሃይማኖትና የእምነት ተቋማት ናቸው። የሃይማኖትና የባህል ተቋማት ባህል ምናልባት ቆሙ ይሄ አገር በቀል ተቋማት አሉ እነሱ ማካተት፣ ሃይማኖት ደግሞ የሃይማኖት ተቋማት ይሄን ድርሻ ወስደው ዲሞክራሲን በአስተማማኝ ሁኔታ በዘላቂነት እንዲገነባ ስራ መስራት አለበት ብለን እናምናለን። ከነሱ ጋር በጋራ እንሰራለን። የጋራ የሚያደርገን ጉዳይ እነሱ ስራ እንዲሰሩ እናደርጋለን። ይሄ ደግሞ በፖሊሲ ማቀፍ ውስጥ ነው። እነሱን በመንደጋገፍበት አኳን ይኖረናል ማለት ነው። ሌሎቹ አሁን በጣም ምናልባት ቆሙ ድረስ ያከሽናል ባንድም ላይ ለማንገድ ያከሽናቸው ትምህርት ተቋማት ናቸው። ትምህርት ተቋማት የዲሞክራሲ መለማመጃ የዲሞክራሲ ኤክሰርሳይዝ እናደርግበት ዲሞክራሲን ባይምሮ የያዘ የተለማመደ ኢሊት የሚወጣበት ነው እና እነዚህ ውስጥ በፖሊስ ማዕቀፍ የዲሞክራሲ ተቋማት ናቸውና እነሱ በዚህ መካተት አለበት።
ሁለተኛው ነው የሃይማኖት የሚባልበት ሰዓት ላይ መንግስት ሃይማኖታዊ መሆን ይችላል ወይ? መንግስትና ሃይማኖት የተለያየ አይደለም ወይ? እንዴት ነው ይሄ ነገር? ሃይማኖታዊ መንግስት መሰረታለን ማለት ነው?
አመሰግናለሁ። ለዛ ብለ ሳይሆን እንግዲህ መንግስትና ሃይማኖት በአገር ጉዳይ አይደለም የጋራ ዓላማ አላቸው። የጋራ ያደረጋቸው ጉዳይ አለ። ስለዚህ ዲሞክራሲ መገንባት የመንግስት ብቻ አይደለም የሀገር ነው። የሀገር ነው ስንል እነዚህ ተቋማት ዲሞክራሲን በመገንባት ሂደት ውስጥ የራሳቸውን ድርሻ እንዲወጡ የመደጋገፍና የመተጋገዝ ስራ ይሰራል ነው እንጂ መንግስት ሃይማኖት ሃይማኖት መንግስት ሊሆን አይችልም። በኢትዮጵያ ውስጥ ለወደፊት ነው አይችልም ነው ያለው እና ታስቡ። ይህም አይነት አቋም የለንም እኛ። ግን ድርሻ አላቸው ሊገለሉ አይገባም። ሀገረ መንግስት የሀገረ መንግስት ሲገነባ ትልቅ ድርሻ አላቸው። በተለይ ትውልድ ከመቅረጽና ከገንባ ዲሲፕሊን የሆነ ትውልድ ከመቅረጽ አንጻር ዲሞክራሲያዊ የሆነ ዲሞክራሲ የተለማመደ ትውልድ ከመቅረጽ አንጻር በጣም የማይተካ ሚና አላቸው ብለን እናምናለን። ስለዚህ በዛ ድርሻቸው እንዲወጡ ነው ነገሩ የምናመቻቸው ማለት ነው። ሌሎቹ የፖለቲካ ፓርቲዎች ናቸው። እንግዲህ የመድበለ ፓርቲ ሲስተም ስናስብ እንደው እነዚህ ፖለቲካ ፓርቲዎች ለይስሙላ ወይም ደግሞ እንደው ዝም ብሎ የሚመጡ አይደሉም። የሚመጡትኝ በትክክል ዲሞክራሲን እንድንለማመድ የዲሞክራሲ ተቋማት በትክክል እንዲገነቡ የሚያደርጉ ሀሳብን መቀበልና መስጠት የሚችል ስርዓት የፖለቲካ ስርዓት መገንባት አለበት። የዳበረ የፖለቲካ ባህል ሊኖረን ይገባል። ሰው እነዚህ የራሳቸው ስራ እንዲሰሩ ይመቻቻል። ነፃ የኢኮኖሚ ተቋማት መገንባት አለበት። ነፃ የኢኮኖሚ ተቋማት በሌለበት እያንዳንዱ የዲሞክራሲ ስርዓት የሚገነባ ተቋም ወይ ዲሞክራሲን እንዲኖር የሚያደርግ ተቋም ጥገኛ ከሆነ በተለይ ከፖለቲካ ፓርቲ ጋር ጥገኛ ከሆነ እንደዚህ በሚፈለገው ነገር ስለማያመጣ ነፃ የኢኮኖሚ ተቋማት ያስፈልጋሉ። በተለይ አሁን ለምጠቅሳቸው ይህ የሰብአዊ መብት ኮሚሽን ለሚባለው እንባ ጠባቂ ተቋም ለሚባለው ሲቪክ ማህበራት፣ ነፃ የሚዲያ ተቋማት፣ የሙያ ማህበር፣ የምርጫ ቦርድ፣ የጸጥታና ደህንነት፣ የፍትህ ተቋማት፣ የጸረ ሙስና ተቋማት እነዚህ ወሳኝ ናቸው። ዋና ብልቶች ናቸው። ስስ ብልቶች ለዲሞክራሲ ተቋማት ግንባታ። እነዚህ በፋይናንስ ነፃ ሊሆኑ ይገባል። ይህ ነፃ የኢኮኖሚ ተቋማት መገንባት አለበት ስንል እነዚህን አሲስት የሚያደርግ ያለንን ተጽዕኖ ያለንን ጣልቃ ገብነት እነዚህ የሚደግፍ ተቋም መኖር አለበት ማለት ነው። እንግዲህ የሰብአዊ መብት ኮሚሽን አሁን ባለበት ሁኔታ ስንገመግመው ጥሩ ነው፣ ይሻላል፣ መሻሻሎች መጥተዋል። ግን አሁንም እንዲያው አስከሬን ነው የሚቆጠረው ወረዳቸው አስከሬን ከመቁጠር የሌለ ሌላ ምን ስራ ነው? ይህ ሰው ሞቷል፣ እንዳይሞት ሰው ማድረግ አለበት፣ ሰው እንዳይጎዳ ማድረግ አለበት ብለን ስለምናምን ይህ ማደግ አለበት። ሲቪክ ማህበራት አክቹዋሊ የፖለቲካው መዋኛ ሆነዋል። ነፃ ሚዲያ ተቋም አሁን ጅምር ቢኖርም ገና ነው። ስቲል የሙያ ማህበራትን እንዲሁ እስካሁን ድረስ በፍርሃት ውስጥ ነው የነበሩት፣ አልወጡም። የምርጫ ቦርድ በምንመለከትበት ጊዜ ግምገማችን አሁን ያለበት ጉዳይ እንዲያው ያለበት የሪፎርም እንትን እናመሰግንና ግን ይቀረዋል። በተለይ በአደረጃጀት በሰው ኃይል በመዋቅራዊ አሰራሩ ችግር ነው። አሁንም ትግሬ በጣም ስላለ ምናልባት የማጠናከር ያስፈልጋል። እንግዲህ ጸጥና ደህንነት የሚባለው ናቋለ ጸጥና ደህንነት ከፖለቲካ ፓርቲ ስር ያለው በዚህ ውስጥ መከላከያ እንደምንባል አሁን መከላከያ በገለልተኛ አካል መመራት አለበት። አንድ የፓርቲ ሊቀመንበር መከላከያ እንዲመራው አይገባም። በዚህ ውስጥ አንድ የፓርቲ ሊቀመንበር መከላከያ እንዲመራ ዲሞክራሲ ስርዓት ይገነባል። ነፃ ፍትሃዊ አይነት አሰራር ይመጣ ብሎ ማሰብ አይቻልም። ስለዚህ መከላከያ ተቋም፣ የደህንነት መስሪያ ቤቶች፣ ፖሊስ፣ የፌደራል ፖሊስ፣ የልዩ ኃይል መደበኛ ፖሊስ ጋር ምናልባት ልዩ ኃይል የሚባለው በእኛ አሰራር እኛ ብናሸነፍ ልዩ ኃይል የሚባለው አሰራር ላይ ሆን ይችላል። ግን እነዚህ ነፃ መሆን አለባቸው። ይህ ፍትህ ተቋማት ጠቅላይ ፍርድ ቤት፣ ጠቅላይ አቃቢ ህግ የሚባሉ እነዚህም ከዚህ በተለይ ከዚህ ከአስፈጻሚዎቹ ነፃ ሆነው በማንኛውም በህግም በአሰራርም በመዋቅርም በዳይሬክትም ዳይሬክት ባለው አሰራር ነፃ መሆን አለባቸው። የጸረ ሙስና ተቋማት እንደዚሁ። ስለዚህ እነዚህ ተቋማት እንዴት ነው የሚሻሻሉ ስንል የማሻሻያ ሂደት አለ። የመጀመሪያው የህግ ማሻሻያ። የህግ ማሻሻያ ቅድም እንደተባለው በእርግጥ የህግ ማሻሻያ ተጀምሯል። በተለይ ከዚህ
የ30 ሰከንድ ቀርቦታል።
እሺ፣ በተለይ ከዚህ ከጸረ ሽብር ህግ ጋር ነው ተሻሽሏል። ለይስሙላ ግን እውነተኛ አይደለም። መዋቅራዊ ማሻሻያ ያስፈልጋቸዋል። መዋቅራቸው ኢንዲፔንደንትሊ በሚቆሙት መልክ መዋቅራዊ ማሻሻያ ያስፈልጋቸዋል እናምናለን። በፋይናንስ ነጻ መሆን አለባቸው። የሰው ኃይል ኤክስፐርቶች ነው ዘይ መቀመጥ ያለባቸው። አገራዊ ፍቅር ያለው ሙያውን ያውቅ የገባው የሰለጠነ ኤክስፐርት ፖለቲከኛ ሳይሆን እና በአደረጃጀትም እንዲሁ በጠንካራ አደረጃጀት ላይ መሰረት መቆም አለባቸው። እነዚህ ማሻሻያዎች ካልተደረጉ አሁን ባለበት ሂደት አይመጡም ለናስፋል። ቴንክ ዩ
ፋቶ እንጨርሰዋል። እናመሰግናለን። በመቀጠል እንግዲህ በዚሁ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት በሚለው ርዕሰ ጉዳይ ላይ የማብራሪያና የመሞገቻ ሀሳቡን የሚያቀርበው ብልጽግና ፓርቲ ነው። 7 ደቂቃዎት አሁን ይጀምራል።
አመሰግናለሁ። እንግዲህ እንደሰማነው ከእናት ፓርቲ እንዴት የሚለው አልተመለሰም። ምንም እንኳን የተናገሯቸውና የዘረዘሯቸው ነገሮች ላይ ሊያስማማ የሚችል ነገር ባይኖርበትም ነገር ግን ያነሷቸውን ሀሳቦች እንዴት ነው የሚያስፈጽሙት የሚለው እንዴት ፓርቲው በደንብ ነው መሰራት ያለበት እንጂ አልበለዚያ ዝም ብሎ ንግግር፣ ዝም ብሎ ምኞት፣ ዝም ብሎ ሀሳብ ሆኖ ነው ያገኘሁት። ሌላ የፋይናንስ ችግር ነው የሚል በተደጋጋሚ ይነሳል። በእውኑ የፋይናንስ ችግር ነው ወይስ እነዚህ ተቋማት ሪሊ የፋይናንስ ችግር አለብን ብለዋል የሚለው ነገር አብሮ መነሳት ያለበት ይመስለኛል። ስለ ሃይማኖት በሚነሳበት ሰዓት ላይ ግን ይሄ ፓርቲ ነው መንግስት ነው የሚሆነው ሴኩላር ስቴት ነው መሆን ያለበት ስቴት እና ሪሊጂን የተለያዩ ነገር መሆን እንዳለባቸው ይታወቃል። ግን የተደበላለቀ ጥርት ያለ ነገር ሲስተዋል አልመለከትም ማለት ነው። የሰብአዊ መብት ኮሚሽንን፣ የምርጫ ቦርድን እና ደግሞ ሌሎቹንም ደግሞ በርካታ የዲሞክራሲ ተቋማትን እሳቸውም እንደተናገሩት መሻሻል ጀምሯል እየተሻሻለ ነው የሚል ይሁንታቸውን ሰጥተዋል። ይሄ በጣም ትክክል ነው። እውነትን ከማየት እና እውነትን ደግሞ በድፍረት ከመናገር የተነሳ ነው። ለዛ ነው ቀድመም እኔ ሲጀምር እንደተናገርኩት እንደ ብልጽግና ፓርቲ መሻሻሎች አሉ ብቻ ሳይሆን የዲሞክራሲ ተቋማት ግንባታን እያደረግን ያለው ላለፉት 3 አመታት በተለይ ለውጡ ከመጣ በኋላ እያደረግናቸው ያሉት ነገር ነው እሳቸው አፈርም አድርገው የጀመሩት ማለት ነው። እንግዲህ እንደሚታወቀው ሪፎርም እንዳቢውስ ቀላል አይደለም፣ በጣም ውስብስብ ነገር ነው። ሶ የዲሞክራሲ ባህላችን እንግዲህ አፍርሶ ከመገንባት መታደግ ያስፈልጋል። በጣም ነው የሚያስፈልገው። እሱን አፍርሰን እየጀመርን ከዜሮ መጀመር የለብንም ብለን ነው የምናምነው እንደ ብልጽግና። ሁሉም በየጊዜው አገሩንና ህዝቡን መሞከሪያ እንዲያደርግ መፍቀድ የለብንም። ስለዚህ በከባድ ሪፎርም እየተመራ የመጣ ለውጥ ነው፣ ብዙዎቹ ይስማሙበት ማለት ነው። ሶ ከአምባገነንና ፍጹም ዲሞክራሲያዊ ከሆነ የአፈና አገዛዝ ወደ ዲሞክራሲ የሚደረግ ሽግግር እጅግ በጣም ፈታኝ እንጂ አልጋ ባልጋ እንዳልሆነ እዚሁ የሚፎካከሩት ተፎካካሪ ፓርቲ ወንድሞቻችን እየተናገሩ ነው ያሉት ማለት። ስለዚህ ይበል የሚያሰኝ ነገር ግን እንዳለ ቅድም በመግቢያዬ ላይ እንደተናገርኩት ሁላችንም እንደምንመለከተው የዲሞክራሲ የተቋማት ግንባታ በቀላሉ የሚመጣ አይደለም። የዲሞክራሲ ባህል ያስፈልገዋል፣ ይፈልጋል። በዚህ ሀገር እንግዲህ ዲሞክራሲ ቅንጦ ተብሎ የተቆጠረበት የተነገረበት በርካታ ዘመናትን እናስታውሳለን ማለት ነው። ስለዚህ የለውጡ ኃይል ከመጣ በኋላ ይሄ ነገር ለኢትዮጵያውያን ያንገብጋቢ ጉዳይ እንጂ የቅንጦት ጉዳይ አይደለም በማለት የወሰዳቸው እርምጃዎች አሉ። ቅድም በደንብ ተዘርዝረዋል። በደንብ ከነጻነትና እኩልነት ፓርቲም እንደዚሁም ደግሞ ከእናት ፓርቲም ወንድሞቻችን ብዙ ያነሱት የሰብአዊ መብት ኮሚሽን ማቋቋሚያ አዋጁ፣ የጸረ ሽብር ህግን መሻር፣ የማረሚያ ቤቶችን አስተዳደር አዋጅ፣ የሚዲያ አዋጅ እና ከ300 በላይ የሚደርሱ የተዘጉ ሚዲያዎችን መከፈት። ምናልባት አንዳንዶቻችሁ መዘጋታቸው ራሱ ትክክል ላይሆን ይችላል ልትሉ ትችላላችሁ። ሚዲያዎችን ጃም የሚደረጉበት እሱ ሁሉ የለም። አሁን የምርጫ ህጉም የስነ ምግባር መመሪያዎቹም እነሱ ሁሉ የተሻሻሉበት የዲሞክራሲ ተቋማት እየተገነቡ ያሉበት ነው ማለት ነው። በብልጽግና የፌዴራል ፖሊስ መርህ አልባ ከነበረበት አወቃቀር በመውጣት ዋና ተልኮውን ከሥርዓት አገልጋይነት ተባቂነት ወደ ሰባዊ መብት ተባቂነት የሚያሻግር ዶክትሪን እንዲመራ እየተደረገ ነው። ሁላችሁም እንደምታውቁት ማለት ነው። እዚህ ትልልቅ የተደረጉ ማሻሻያዎች ሪፎርሞች አሉ። የመከላከያውን ብንወስድ፣ የደህንነቱን ብንወስድ፣ የምርጫ ቦርዱን ብንወስድ፣ የህግ ማሻሻያዎችን ብንወስድ፣ በርካታ ስርሽዎች የሚቆጠሩትን ፖለቲካኛ እስረኞችን መፍታት፣ ከሀገራቸው ተሰደው የነበሩ ወንድሞቻችንና አቶቻችን ኢትዮጵያዊ ናቸው፣ የተለየ ሐሳብ ቢኖራቸውም ለሀገራቸው ያገባናል፣ ይመለከተናል፣ ደግሞ ይሄ ሐሳብ ነው የሚያዋጣው ብለው ነው የተሰደዱት። ስለዚህ እነዚህ ሰዎች ወንድሞቻችን አቶቻችን ናቸው፣ ወደ ሀገራቸው ገብተው በሐሳብ ልዩነት ያሸነፈ መምራት አለበት። ዲሞክራሲ እንዲሰፍንና እንዲረብብ ነው የምንፈልገው። ስለዚህ ከያላችሁበት መምጣት ትችላላችሁ ተብሎ በሩ ወለል ተደርጎ እንደተከፈተ ብዙዎች ደግሞ ነግደው እንደመጡ ብዙዎቻችሁ ታስታውሳላችሁ። ስለዚህ የሀገራችን ፖለቲካ መጫወቻ ቦታ ጠቦ ነበር። አሁን ግን በደንብ ወለል ተደርጎ ሰፍቶ እንደተከፈተ ሁላችሁም ገነዘባላችሁ ማለት ነው። ያስ በሐሳብ ብዛነትና ማለ ለዛ ነው በዚህ የስድስተኛው ሀገራዊ ምርጫ ራሱ
ከህዝብ ባለበት ከተሳ ክርክር አንፈልግም ያለችሁት
ማን ያክርክር
ብዝግና
አላለ ምንም ተናለ
97 ላይቭ ክርክር ነበር። በዚህኛው ክርክር አንፈልግም ብላችኋል።
ብዝግና 97 ላይ አልነበረም። ግዲህ የተምታታ አስተሳሰቦች እና
መለከታችሁ ወጣችሁት ማለት ነው።
እናስታውሳለን
ወጣችሁት ወጣችሁት ማለት ነው።
የኢትዮጵያ ህዝብ እንደሚረዳው ብልጽግና
በካርድ ኢትዮጵያ ህዝብ በካርድ ነው ያወጣችሁ።
የኢትዮጵያ ህዝብ እንደሚረዳው የብልጽግና ፓርቲ ገና ከተመሰረተ አንድ
እኮ እንደ ተመሰረተ አባታሩ በምርጫ
በጣም ጥሩ ጥያቄ ነው። እንግዲህ እንደ ኢትዮጵያ
ተዋክታችሁ
የነበረበት ዘመን የነበረንበት ሐሳብ አመለካከት ሂደቶቻችን ምን ይመስላል ለሚለው ማስተዋወስ በጣም ኢምፖርታንት ነው። ሰው ዝንጉ ስለሆነ ያለፈበትን ነገር
ኢትዮጵያ ላይ ዘነጋ ምንም ያቃል ማለት ነው። ምርጫ ወጣችሁ
ወደ ፈላጊ እንግዲህ እንደሚታወቀው ብልጽግና ፓርቲ ወይም ሶስቱን አመት በመንመለከትበት ሰዓት ላይ ብልጽግና እንደ ፓርቲ የተቋቋመ
አገናኝ ነው። በጣም ግጥቆ ሶስት አመት ብለን መቁጠር ከጀመረ ሶስት አመት ከጀመረ አንድስ ብላችሁ ጀምሩ አንድ ያራችሁት በምርጫ ነው በአብዮት ነው በምን እንደምታችሁ
እንደሚታወቀው ነው። ብልጽግና የነበረበትን አስተሳሰብና አመለካከት የነበሩትን ጨቋኝና አፋኝ የነበረውን የኢህአዴግን ስርዓት ከውስጥ በወጣልክ እንደ እንቁላል ማለት ነው ከውጭ ሳይሆን ከውስጥ ባሉ ነገር ግን ደግሞ ከውጭ ባሉ ወንድሞቻችንና እህቶቻችን ብርቱ ትግል የነበረንበትን ዞር ብለን ስናስተውል ስለማያስፈልገን አፈና የዲሞክራሲ ተቋማት የሌሉበት ስለሆነ እሱን ከላያችን ላይ ጫንቃችን የተጫነልን ብርቱ የነበረው ነገር ገፍሮ የጣለው ህዝብ የኢትዮጵያ ህዝብ
የህዝብን ትግል የፓርቲ ማድረግ ይታያል። በተለይ አሁን እስከ ቤት ማለት ማስፈታት የፒፒአር የህዝብ ትግል ያመጣውና ለምን ነው ይሄ የፖለቲካ ፓርቲ አድርጋችሁ ልታቀርባላችሁ
የህዝብ ትግል አለ የኢትዮጵያ ህዝብ
ሪፖርት እየቀረበልኝ ያለው ይሄ ህዝቡ የሰራው ወጣቶቹ መስዋዕት ከፍለው ያመጡት ትግል የፓርቲ መንግስት ተደግፎ እየቀረበ አግባብነት የለውም። የኔም የወንድሞቼ ትግል ነው ይሄ ስደተኛ የመጣው ስራዬ ተፈታው በብልጽግና አይደለም በወጣቶቹ ሰማዕትነት ነው። ይሄ አብራሪ ተደረገ።
በጣም ጥሩ ጥያቄ ነው። እንግዲህ ብልጽግና እዚህ መድረክ ላይ ሆንጂ ስናገርም በብልጽግና ብቻና ብቻ የመጣው አይደለም ያለው ብልጽግና ስናስብ
ብልጽግና አልነበረም ትጀምር አልነበረም ይሄ
ብልጽግና
የብልጽግና አልተወለደም። ይሄ ብልጽግና ብልጽግና ተወለደ ነበር
ሰዎች አልነበሩም ማለት አይደለም። ይሄንን ለውጥ ያመጡ ሰዎች ትላንትና የመጡ ሰዎች አይደሉም። በዚህ ሀገር ውስጥ ለውጥ እንዲመጣ የታገሉ 15 አመታቸው ጀምሮ ለለውጥ እና ኢትዮጵያ ለምትናፍቀው ብልጽግና ራሳቸው ለሰይፍ ለሰለፍ ለመስጠት ወደውና ፈቅደው የገቡ ብዙ ጀግኖች ያሉበት ለፓርቲ ቦታ ብዙዎቻችን እንገነዘባለ። ስለዚህ ለውጡ ያመጣው መላው ኢትዮጵያ ህዝብ ነው። በዋነኝነት የመራው ግን በብልጽግና ውስጥ ያለው አመራር መሆኑን ማስገንዘብ በጣም አስፈላጊ
ነው። ወጣቶች ወጣቶች ተደራጅተው
ነው ብዙዎቻችን አልሞቱም ማለት ግን አይደለም። ስለዚህ አሁን ብልጽግና የዛሬና የነገ ፓርቲ ነው።
ተጨማሪ ጥያቄዎች ስለቀረቡ ቀደም በተስማማችሁት መሰረት ለሁለት ተጨማሪ ጥያቄዎች ሁለት ደቂቃ ለብልጽግና ተወካይ እንጨምርና የተጠየቁት ጥያቄዎች ሊያብራሩ እናረጋለን። ግን እርሱ ላይ ብቻ ያተኮሩ ጥያቄዎች የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ ምጃዎች ከሚለው ጋር የተገናኙ እንዲሆኑም እናሳስባለን። እሺ አራት ደቂቃ አሁን ይጀምራል።
አንድ ጥያቄ ልጨምርላችሁ ለዮናስ።
እሺ ስለዚህ አንድ ጥያቄ ከተጨመረ ተጨማሪ 6 ደቂቃ ሊሆን ነው ማለት ነው። በተከራካሪዎቹ ምንድነው ተፈረቀ እንደተነጋገር ነው። እሺ
ጀምር። ጥያቄ ምንድነው ሲሆነስ እንግዲህ ከክርክሩም እንደምንደጣው ብልጽግና ራሱን ዲታች አድርጓል ከኢህአዴግ። በአንድ በኩል ለውጥ አይደለም የመጣው ሪፎርም ነው ማሻሻያ ነው ያለው። ማሻሻያ ከሆነ ቃሉ ራሱ አንጻራዊ ነው። ቀድሞ የተከደበት መንገድ አለ የተመጣበት መንገድ አለ የተሰራ ስራ አለ ያንን መሰረት ተደርጎ ነው ማሻሻያ የሚደረገው ለተሻለ ለውጥ ተብሎ የሚደረግ ነገር ነው። በሌላ በኩል
ይህም ቢሆን ደግሞ ማሻሻያ ከሆነ ደግሞ የተቀደመ ስራው የተሰራው በኢህአዴግ ዘመን ነው። በህወሓት የኢህአዴግ ዘመን ነው። ከሶስት ዓመት በፊት በነበረው የአገዛዝ ስርዓት ወቅት የተሰራ ነው። ስለዚህ እናንተ አሁን እየተከራከራችሁ ያላችሁት ብልጽግና አዲስ ፓርቲ ነው? የሶስት ዓመት ጊዜ ያለው ፓርቲ ነው? ታሪኩም እየተጻፈ ያለው በአዲስ ምዕራፍ በአዲስ ታሪክ እንትን ነው ቻፕተር ነው እያላችሁ ያላችሁት። ስለዚህ ሪፎርም ነው ወይስ ለውጥ ነው? ሪፎርም ነው ብላችሁ የምታሳምኑ ወይ ደግሞ የምትከራከሩ ከሆነ ደግሞ የኢህአዴግ ለሰራው ጥፋትም ሆነ ለሰላመጣው ስኬት ክሬዲት መውሰድ መቻል አለባችሁ። ለጥፋቱ ተጠያቂነቱ ለማልካም ስራው ወይ
ማቋረጫው ሰዓት 15 ሰከንድ ነው የሚለው ለማለት ነው። እንግዲህ አቶ ዮናስ የቀረቡት ጥያቄዎች የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ ልጃዎች ከሚለው አንግል የቀረቡት ብቻ እንዲመልሱ 6 ደቂቃዎች ይኖራታል። ከዚህ
አመሰግናለሁ። እንግዲህ የተነሱት ጥያቄዎች በጣም እንግዲህ ጥያቄ እንዳቸው ለማለት አንችልም በራሴ ማለት ነው። ምክንያቱም የጀመርንበት እና የዚህ ክርክር ዋና ርዕሰ ጉዳይ የዲሞክራሲ ተቋማት ግንባታ እና የተደረጉ ሪፎርሞችን በመሰረት የሚያደርገው። ስለዚህ ጥያቄው መሆን ያለበት የዲሞክራሲ ግንባታ ወይ ተቋም ግንባታዎች እየተካሄዱ ናቸው ወይስ አይደለም? ድክመት አለባቸው ወይስ የለባቸው?
ለዚህ ነው
ምን ያክሎቹ
ያቀረቡት ጥያቄዎች ውስጥ አቶ ዮናስ እንዲመልሱ የሚጠበቀው የዲሞክራሲ ተቋማት ግንባታ እና የፖለቲካ ማሻሻያ እርምጃዎች ጋር የተያያዙትን። ለምሳሌ የማሻሻያ እርምጃዎቹ የእናንተ ናቸው ወይስ ቀድሞ የተጀመሩ ናቸው የሚለውን ጨምሮ ማለት ነው። ቀደምሽባቸው ነው የተነሳው በዛ ማቀፍ ብቻ ያልሱልናል። ሌሎቹ ከርሱዎቹ ካሉ 6 ደቂቃ ይመረከታቸው ማለት ነው።
በጣም ጥሩ ጥያቄ ነው። አመሰግናለሁ። እንግዲህ ብልጽግና ራሱን የሚመለከተው በመደመር ሐሳብ ውስጥ ሁልጊዜም ትላንትን በትውስታ ዛሬን በመጋፈጥና ነገን በመጠባበቅ ነው ሰው ልጅ የሚሄደውና ትላንትና ወይንም ደግሞ ኢህአዴግ ላለፉት 30 ዓመታት ያደረጋቸውን ሁሉ ሲያደርጋቸው ሁሉም ነገር መጥፎ ነገሮች ነበሩ ብሎ አያምንም። ሁሉም ነገር ደግሞ ቆንጆ ነገሮች ናቸው ብሎ ከዜሮ የመጀመር አባዜ የለውም ማለት ነው። ስለዚህ በጎ የነበሩትን ነገሮች ያስቀጥላል፣ በጎ ያልሆኑትን ነገሮች ያርማል። ለዛ ነው ብልጽግና የተወለደው ማለት ነው። የነበሩት አስተሳሰቦች የነበሩት አደራረጎች አንዳንዶቹ ብዙ ኢትዮጵያ ህዝብ የሚወዳቸው በጣም አስፈላጊ የሆኑ ነገሮች ስላልሆኑ ዲሞክራሲ ባህልን የሚያጠፋ የሚያቀጭ ፍጹም አምባገነናዊ አሰራርና ሂደት ስለነበረ በውስጥ ያሉትም ወንድሞቻችንና እህቶቻችን ከውጪ ያሉትም ወንድሞቻችንና እህቶቻችን በመታገል አብዮት ከዜሮ የሚጀመር ሳይሆን ያለውን ነገር ሪፎርም ነው። ለዛ ነው ሪፎርም ማለት ደግሞ መቀየር መለወጥ ከዜሮ መጀመር ምናምን ሳይሆን ያሉትን ነገሮች መለወጥ ያሉትን ነገሮች መቀየር። ስለዚህ የለውጥን ባህሪ የለውጥን አደረረግ በመናይበት ሰዓት ላይ ከውስጥ ያሉት ስለዚህ ብልጽግና ብለን ስናወራ ኢህአዴግን ወደኋላ በኮምፓሪዝን ስለምናየው ነው እንጂ ምንድነው ኢህአዴግ ሲያደርግ የነበረው ፍጹም አፈና ፍጹም ኢዲሞክራሲያዊ የሆነ ፍጹም ዲሞክራሲያዊ ተቋማት ያልተገነባበት መሆኑ ይሄ አደባባይ ምስጢር ጻይ የወጣበት ሁኔታ መሆኑ ብላችን እናውቃለን። ስለዚህ ሳ ብልጽግና ያደረገ ያለው ነው ኢትዮጵያውያን ላለፉት በርካታ ዘመናት ያ ባርሷደሩም ባርፈፋደሩም በተማሪዎችም በየትኛውም የተደረጉትን እንቅስቃሴዎች በመናይበት ሰዓት ላይ ለውጥ ያስፈልገናል፣ ዲሞክራሲያዊ ለውጥ ያስፈልገናል። ዲሞክራሲ ተቋማት እጦት ነው ይሄንን ሁሉ የወለደው። ስለዚህ ሳ መለወጥ ማደግ መቀየር መበልጸግ ያስፈልገናል ይገባናል። ስለሆነ ምንድነው መደረግ ያለበት? የመጀመሪያው ነገር ልክ ለውጡ እንደመጣ ሪፎርም በማካሄድ የለውጣቸው ቀደም የዘረዘርኳቸው በርካታ ነገሮች አሉ። ለምሳሌ የፌደራል ፖሊስ መርህ አልባ ከነበረበት ብዬ ያነሳሁትን ዶክትሪን በማድረግ በመቀየር ሀገርን እንዲጠብቅ ሀገርን ለሀገር ብቻ ዘብ እንዲቆም እና ሀገርን እንዲያስቀድም እንጂ የሆነን ፓርቲ የሆነን አካል እንዲጠብቅ እና እንዲንከባከብ አለን። ከዚህ በፊት የነበረው ሰዓት እንዴት ነው ከተባለ እሱ ተቃራኒ ነው የነበረው። እሱ ብቻ አይደለም የምርጫ ቦርድንም በምንመለከትበት ሰዓት ላይ እኮ በርካታ ንግግሮችን ወይ አድራረጎችን ስንመለከት ተለውጦ ነው አሁንም እናያቸው። ከዛ በፊትስ እንዴት ነበሩ ሲባል እነቱ ከዛ በፊት የነበሩት ነገሮች ፍጹም ዲሞክራሲያዊ የነበሩ ነገሮች ናቸው። ለዛም አንዳንድ ክሎች ይኖሩበት ይችላሉ ብለው ቀደም እንዳነሱት እሱን አንዳንድ ክሎ ምክንያቱም ሪፎርም ነው ምክንያቱም እየተሰራ ነው። ተቋማት በአንድ ቀን ተገንብተው ስለማያልቁ ማለት ነው። ግን ተጀምሯል ይሄዷል ውጤታቸውም ደግሞ አመርቂ መሆኑን እያየን እንደሆነ እንገነዘባለን ማለት ነው። እሱ ብቻ አይደለም አፋኝ የጸረ ሽብር አዋጆች ሁሉ ነበሩ በዚህ ሀገር ላይ ማለት ነው። እነሱን ማሻሻል እነሱን መቀየር ሚዲያ ሐሳቡን በነጻነት መናገር ነው። ስለዚህ ሐሳቡን በነጻነት መናገር ይቻል ነበር ወይ ነው ብልጽግና ከመምጣቱ በፊት? አልነበረም። ብዙዎቻችን የምናውቀው የምንገነዘበው ነገር ነው። አሁን ግን
የፈለገው እናስባቸው ነገሮች የሀገር መሪ መሳደብ እስከምንችልበት ሁሉ ደረጃ በጉጉል እንዳድርጎ እንደተፈተ ብዙዎቻችን ምንገነዘበው።
የአሜሪካ ድምጽና አሃዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮችን እያስተናገዱ ናቸው። የሱን ሁለተኛ ክፍል ላይ ተማጭቶ በነገው እለት ደግሞ ክፍል 2 እና ክፍል 3 የክርክሩን ክፍል እናስደምጣችኋለን። በክርክሩ ላይ የተሳተፉት የከብልጽግና ፓርቲ፣ ከኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ፣ ከእናት ፓርቲና ከነጻነትና እኩልነት ፓርቲ ተወካዮች ናቸው። በነገው ምሽት ቀሪውን ክፍል ይጠብቁን። የተከበራችሁ አድማጮች፣ ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።